ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ደቡብ ኢትዮጵያ ውስጥ በተጎራባች ማህበረሰቦች መካከል በተፈጠሩ ግጭቶች ለተፈናቀሉ በመቶ ሺዎች ለሚቆጠሩ ሰዎች ሕይወት አድን እርዳታ ለመስጠት 22.2 ሚሊዮን ዶላር ያስፈልጋል ሲል ጥሪ አቀረበ።
የኢትዮጵያና
ለመጀመሪያ ወደ አስመራ ያደረገውን በረራ ተከትሎ መሰንበቻውን የታየውን የደስታ ስሜትና ከዚያ ቀደም ብሎ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል።
And you know in our orchestra I will not name the countries on purpose.
እንግዲህ ቴክኒሻናችን እየነገረኝ ያለው ትንሽ የቴክኒክ እክል ገጥሞታል። እንደ ተስተካከለ ወደ ፕሮግራማችን እንመለሳለን። ማስተዋወቁን ቀጥላለሁ ማለት ነው።
እንደኔ አስተያየት የኢትዮጵያና የኤርትራ ጉዳይ የኢትዮጵያና የኤርትራ የሰላም መንፈስ እንዴት መቀጠል አለበት፣ እንዴት ሊቀጥል ይችላል የሚለው ጥያቄ ቁልፉ ያለው በኢትዮጵያ ነው። የኢትዮጵያ መንግስት ኤርትራውያኖች እንደ ኢትዮጵያውያን ነው የሚያያቸው ወይስ እንደ ሌላ ሀገር ዜጋ ነው?
አሁን የተጀመረው ነገር ቁልፉ በአጠቃላይ ኢትዮጵያ ውስጥ ነው ያለው። ቁልፉን የያዘችው ኢትዮጵያ ነች። አልስማማበትም። አሁን የሚደረገው ድርድር ሰጥቶ መቀበልን ግንዛቤ ውስጥ የሚያስገባ ነው።
ቀደም ሲል የሰማችኋቸው ኤርትራዊው ዶክተር ተከስተ ነጋሽ እና በመቀጠል ደግሞ ዶክተር ገብሩ ታረቀኝ ጋር የተደረገውን ሙሉ ውይይት ይዘናል። በሌላ ወገን በዚምባብዌ ፕሬዝዳንታዊና የምክር ቤት ምርጫዎች የሚካሄዱበት ጊዜ እየተቃረበ በመጣበት በአሁኑ ወቅት ውጥረቶች እያየሉ መጥተዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስጠንቅቋል። ዝርዝሩን ይዘናል። በሌላ ወገን ከተለያዩ የዓለማችን ሀገራት የተውጣጡ 25 ወጣት ሙዚቀኞች በካሊፎርኒያ ተገናኝተው በዚህ ወር ሊያቀርቡት ያቀዷቸውን ሙዚቃዎች በመለማመድ ላይ ይገኛሉ።
And you know in our orchestra I will not name the countries on purpose.
የየሀገራቱን ስም በተናጠል ባልጠራም በመካከላቸው ከፍተኛ ጦርነት እየተካሄደ ካሉ ሀገራት የመጡ በዚህ የሙዚቀኞች ቡድን ውስጥ ተሳትፈዋል።
ሙሉ ዘገባውን ከካሊፎርኒያ ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሼ መጥቻለሁ። የደቡብ ሱዳን መንግስት የስልጣን ዘመኑ በተጨማሪ 3 ዓመት ለማራዘም የወሰደውን እርምጃ በማውገዝ የሀገሪቱ መሪዎች የሰላም ስምምነት ላይ ለመድረስ ከልብ እንዲደራደሩ የጠየቀውን የዋይት ሀውስ መግለጫ ጁባ ነቀፈች። የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ከትላንት በስቲያ እሁድ በወጡት መግለጫ የደቡብ ሱዳን መሪዎች ሲቪል ማህበረሰቦችን፣ አብያተ ክርስቲያናት፣ ሴቶችንና ሌሎችንም ከአሁን ቀደም የተገለሉ ወገኖች ያሳተፈ ድርድር እንዲያካሄዱ ዩናይትድ ስቴትስ አሳስባለች። በልሂቃን ብቻ የሚደረግ የጠበበ ስምምነት ዞሮ የሌላ ግጭት ዘር ከመዝራት ሌላ ፋይዳ አይኖረውም ብለዋል መግለጫው። ፕሬዚዳንት ሳልቫኪር እና የአማጽያኑ መሪ ሪያክ ማሻር ለሀገሪቱ እውነተኛ ሰላም የሚያስፈልገውን አመራር አላሳዩም ሲል መግለጫው ነቅፏል። መሪዎቹ ለሰላም፣ ለመልካም አስተዳደር፣ ለገንዘብ ተጠያቂነት ቁርጠኝነት ካላሳዩ ዩናይትድ ስቴትስ ለሽግግር መንግስቱ ዋስትናም ሆነ የገንዘብ ድጋፍ አታደርግም፣ ከተባበሩት መንግስታት ድርጅትም ተጨማሪ ድጋፍ እንዲያገኝ አትሟገትም ብለዋል። የደቡብ ሱዳን መንግስት ትላንት በሰጠው ምላሽ ዩናይትድ ስቴትስ እንደኛ ላለ ወዳጇ እንዲህ ያለ ነቀፌታ መሰንዘር አይጠበቅባትም ብለዋል። ሰሜን ኮሪያ በሰሜን ምዕራባዊ ጠረፏ በሚገኘው ሶሄ የሳተላይት መወንጨፊያ ጣቢያዋ ያሉትን ዋና ዋና ጣቢያዎችን ማፍረስ መጀመሯን በቅርቡ የተገኙት የሳተላይት ምስሎች እንዳሳዩ 38 ኖርዝ የተባለው ዩናይትድ ስቴትስ የሚገኝ የሰሜን ኮሪያ ተከታታይ ቡድን ተናገረ። የቡድኑ ተንታኝ ጆሴፍ በርሙዴዝ በሰጡት ቃል ሰሜን ኮሪያ ይህን ማድረጓ መሪዋ ኪም ጆን ኡን ከሚስተር ትራምፕ ጋር ሲነጋገሩ ሲንጋፖር ውስጥ ባደረጉት ንግግር የገቡትን ቃል ተግባራዊ የሚያደርግ የመጀመሪያ ከፍተኛው እርምጃ ነው ብለዋል። ትላንት ፕሬዚዳንት ትራምፕ ሰሜን ኮሪያ የኒውክሌር መሳሪያ ፕሮግራሟን እንድታበቃ የቀጠለው ድርድር በጣም አስደስቶኛል ብለዋል። በመጨረሻም ከዩናይትድ ስቴትስ ጋር በትክክሉ በማይደራደሩ አገሮች ላይ ታሪፍ እንጥላባቸዋለን ሲሉ ፕሬዚዳንት ዶናልድ ትራምፕ አስጠነቀቁ። ለዓለም አቀፍ ንግድ ችግሮች መድኃኒቱ ይሄ ነው ሲሉም ተናገሩ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያ ዘገባችን ነው የምናልፈው። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ደቡብ ኢትዮጵያ ውስጥ በተጎራባች ማህበረሰቦች መካከል በተፈጠሩ ግጭቶች ለተፈናቀሉ በመቶ ሺዎች ለሚቆጠሩ ሰዎች ሕይወት አድን እርዳታ ለመስጠት 22.2 ሚሊዮን ዶላር ያስፈልጋል ሲል ጥሪ አቀረበ። ሊሳ ስላይን ለአሜሪካ ድምጽ ከጄኔቫ የላከችውን አጭር ዘገባ ሰለሞን ክፍሌ እንዲህ አቅርቦታል።
የተባበሩት መንግስታት ድርጅት በጌዴዮና በምዕራብ ጉጂ አካባቢዎች በተፈጠረው ግጭት 400,000 ተፈናቃዮችን ለመርዳት ብዙ ሚሊዮን ዶላር እንደሚያስፈልገው ነው የገለጸው። በእነዚህ ሁለት ማኅበረሰቦች ድንበር ላይ በከብት የግጦሽ መሬትና የውሃ ምንጭ ይገባኛል ጥያቄ በደረሱ ግጭቶች ካለፈው ሚያዝያ ወዲህ የተፈናቀለው ሕዝብ ብዛት 970,000 ደርሷል። የዓለም አቀፉ የፍልሰተኞች ድርጅት ቃል አቀባይ ጆል ሚልማን እንዳሉት በዚህ ፈጣን የሕዝብ መፈናቀል ሳቢያ ሕይወት ጠፍቷል፣ መሠረታዊ አገልግሎቶች ተቋርጠዋል፣ ተቋማት ወድመዋል። አይኦኤም በዚህ ደረጃ የደረሰውን ሰብአዊ ቀውስ ለመታደግ በቂ ገንዘብ እንደሌለውም ቃል አቀባዩ አስገንዝበዋል። አሁን የቀረበው ተማጽኖ በጌዴዮና ምዕራብ ጉጂ የተፈናቀሉ 400,000 ሰዎችን ለመጪዎቹ 6 ወራት ብቻ መርዳት የሚያስፈልግ እንደሆነም አስረድተዋል። ሚልማን ለአሜሪካ ድምፅ ሲናገሩ ተፈናቃዮቹ በአሁኑ ወቅት የሚኖሩት እጅግ አስቸጋሪ በሆነ ሁኔታ በመሆኑ ከተጠየቀው 22 ሚሊዮን ዶላር ገሚሱ የሚውለው ለአስቸኳይ ጊዜ መጠለያ ይሆናል ብለዋል። የምግብ እርዳታ አቅርቦትን አይመለከትም ቃል አቀባይ ጆል ሚልማን።
People are sleeping in the open. They have a single sheet of tarpaulin, often sleeping in dirt or mud.
ሰው የሚተኛው ገላጣ ሜዳ ላይ ነው። ነጠላ የፕላስቲክ ልብስ ብቻ ነው ያላቸው። ብዙ ጊዜም የሚተኙት አቧራና ጭቃ ላይ ነው። ስለዚህ መጠለያው በርግጥ እጅግ አስፈላጊ ነው። አሁን ክረምት ገብቷል። እናም ሲፈናቀሉ ከለበሱት ልብስ በቀር ይዘው የወጡት ነገር የለም። ብዙ ነገሮች እንደሚያስፈልጓቸው እናውቃለን ነው ያሉት። የአይኦኤም ቃል አቀባይ ጆል ሚልማን አክለውም ተፈናቃዮች በተለያዩ የመቀበያ ማዕከሎች ተጨናንቀው በመቀመጥ እርዳታ እየጠበቁ ናቸው። ድርጅታችንም በብዛት አንድ ላይ ተሰባስበው ለሚገኙት ብቻ ሳይሆን እርዳታውን በየሰው ቤት ተጠግተው ለሚጠብቁም እየሰጠን ነው ሲሉ አብራርተዋል።
እየተከታተላችሁ የምትገኙት የአማርኛ ድምጽ ሬዲዮ የጋቢና ቪኦኤ ዝግጅታችንን ነው። ወደሚቀጥለው ዘገባችን ነው የምናልፈው። የኢትዮጵያ አየር መንገድ ከረዥም ዓመታት በኋላ መሰንበቻውን ለመጀመሪያ ወደ አስመራ ያደረገው በረራን ተከትሎ መሰንበቻውን የታየው የደስታ ስሜትና ከዚያም ቀደም ብሎ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። በማከታተል የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጥ ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው የምናስከትለው። ተወያዮቹ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዩናይትድ ስቴትስ የኒውዮርክ ስቴትስ ዩኒቨርሲቲ ለረዥም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶች በመምህርነት አገልግለዋል። ፕሮፌሰር ተከስተ ነጋሽ የስዊድኑ ኦፕሳላ ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነትና እንዲሁም በጥናትና ምርምር አገልግለዋል። ፕሮፌሰር ሹመት ሲሻንም በዩናይትድ ስቴትስ የክሪስቶፈር ኒውፓርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑ ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ያሉ ናቸው። ውይይቱን ያሰናዳው አሉላ ከበደ ነው። በዋናው ወይም በምሽት ፕሮግራማችን በዚህ ርዕስ ላይ ተከታታይ ፕሮግራሞችን ማቅረቡ ይታወሳል። እንግዲህ ለዛሬ የተዘጋጀውን እናድምጥ።
በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ተስፋ አደርጋለሁ። ፕሮፌሰር ሹመት እርስዎን የሚጠብቀው ጥያቄ ምናልባትም ወደፊት የሚያስኬደን ይመስለኛል። ቀደም ባሉት ነጥቦችም ላይ ባጫጭሩ አስተያየት ሊሰጡ ይችላሉ። ግን ዋናውን ቁልፍ ጥያቄ ገፋ አድርገን እንሂድ። ቀደም ብሎ በፕሮፌሰር ገብሩም በፕሮፌሰር ተከስተም በመጠኑ ተነክቷል። በኢትዮጵያ ውስጥ የሚታየው ይህ ለውጥ በምን መልኩ በኤርትራ ላይ ተጽዕኖ ሊያሳድር ይችላል የሚለውን ጥያቄ በሁለት መንገዶች እንዲመለከቱልኝ ላድርግ። ፕሬዚዳንት ኢሳያስ መረጃዎች እንደምመለከተው ከሰባ ዓመት በላይ እድሜ ሆኗቸዋል። የ72 ዓመት ሰው ናቸው። እንደ ወጣትነታቸው ጊዜ ቀደም ብለው የያዟቸውን ጠንከር ያሉ አቋሞች ይዘው መዝለቅ የሚችሉበት ተፈጥሯዊ ሁኔታ አይኖርም የሚለውን ኤርትራ ውስጥ ነጻ የመገናኛ ብዙሃን የሉም፣ ምርጫ የለም አለመኖሩንም እሳቸው ግልጽ አድርገው ነው የሚናገሩት። ነጻ የፍትህ ስርዓት የለም፣ የተዳከመ የምጣኔ ሀብት ይዞታ አለ። በኢትዮጵያ ውስጥ ሁሉ የሚባሉትን ችግሮች ለመለወጥ ቆርጦ የተነሳ አቋም በሚንጸባረቅበት ሁኔታ ኤርትራውያን ምን ይላሉ? በሀገራቸው ውስጥ ለውጥ እንዲመጣ የሚያደርጓቸው እንቅስቃሴዎች ምን አይነት ተጽዕኖ ሊያመጡ ይችላሉ? በኤርትራ መንግስት በኩል እንደዚህ ከፈት ያለውና ከኢትዮጵያ ጋር የቀረበ ግንኙነት የመፈለጉ ሁኔታ ጥያቄዎችንስ አያጠነክርም ወይ? ሁኔታዎች በሀገር ውስጥስ አይቀይርም ወይ? ኤርትራ ውስጥ ምን አይነት ለውጦች ሊመጡ ይችላሉ? ፕሮፌሰር ሹመት።
እሺ፣ አንደኛ አሁን ይሄ የተጀመረው ለውጥ እንዲሰምር ከተፈለገ በኤርትራም በኢትዮጵያም በኩል የተረጋጋ ሁኔታ እንዲኖር ያስፈልጋል። የተረጋጋ ሁኔታ ካልተፈጠረ የኤርትራን ጉዳይ የኢትዮጵያና የኤርትራን ግንኙነት ጉዳይ የሌላ ፖለቲካ ቁማር መጫወቻ ከመሆን አይድንም እና አሁን በተጀመረው ፈር እንዲቀጥል ከተፈለገ በተለይ የተረጋጉ መንግስታት እንዲመሩት ያስፈልጋል። አሁን ትልቁ በኢትዮጵያ ውስጥ እየተካሄደ ያለው ለውጥ ከኤርትራ ጋር ላለው ግንኙነት እጅግ በጣም አበረታች ነው። ትውልዱም አዲስ ትውልድ ነው። ብዙውን ቁስል ሲያስታምም መኖር የሚፈልግ አይደለም። ፖለቲካ ላይ የወጡት ሰዎች ቅይጣቸው በርከት ያለ ነው። ዳይቨርስ ናቸው ማለት ነው። የመቻቻል የተሻለ ባህሪ አላቸው። ያለፈውን ለመርሳት አይ ቲንክ በተሻለ መንገድ ዝግጁ ናቸው እና ከኤርትራ ጋር የሚደረጉትን ውይይቶችና ግንኙነቶች ይሄ ያሳልጠዋል የሚል እምነት አለኝ። እንግዲህ ትልቁ ጥያቄ ያለው በኤርትራ በኩል ያለው ሁኔታ ለዚህ ይመቻል ወይ የሚል ነው። እርግጥ የፕሬዚደንት ኢሳያስ መንግስት አምባገነን መንግስት መሆኑን ሁላችንም እናውቃለን። በጣም ብዙ ድምጻቸው የተዘጋ የፖለቲካ ቡድኖች አሉ። ህዝቡም ፍላጎቱን በአደባባይ ለመግለጽ ያለው ድል እጅግ በጣም የተወሰነ ነው። ነገር ግን አሁን በተጀመረው እንቅስቃሴ ምክንያት እሳቸውም በዚህ በኩል ተስፋ ሲያዩ፣ በተለይ ደግሞ ቢፈልጉ እንኳን ሊገድቡት የማይችሉት አይነት ኃይል የግድ እየገፋ ሲመጣ ለመቆየት በስልጣን እንኳን ለመቆየት የተወሰኑ ለውጦችን ማካሄድ ያስፈልጋል። ልክ የኢህአዴግ በራሱ በላዩ ላይ እየተጫነ የመጣው ኃይል እንዲለወጥ እንዳስገደደው ሁሉ ይህ አሁን የተከፈተው እድል በኤርትራን በኩል ተመሳሳይ ጫና ሊፈጥር ይችል ይሆናል እና በዚህም ምክንያት የተወሰኑ በሮች ይከፈታሉ። የኤርትራ የፖለቲካ ምህዳር በዚያው አንጻር እየሰፋ ይሄዳል። ለውጡ ከኢትዮጵያ ጋር ያለው ግንኙነት የበለጠ እየሰመረና የኤርትራን ህዝብም ተጠቃሚ እያደረገ ሲሄድ ምናልባት በኤርትራ መረጋጋትና በኤርትራ ፖለቲካ መስመር መስተካከል ፍላጎት ያላቸው ኃይሎች ሁሉ ለዚያ ሂደት ተባባሪ ይሆናሉ የሚል ተስፋ ነው ያለኝ። አንዳንድ ጊዜ እጅግ በጣም አስቸጋሪ ነው። እንደ ፕሬዚደንት ኢሳያስ ያለ ለብዙ ዘመናት በስልጣን ላይ የቆየ ሰው በዚህ እድሜ ለመለወጥ እድሉ ምን ያህል ነው የሚል ጥያቄ ሊነሳ ይችላል። እንግዲህ ምናልባት ይህንን በይሆናል ልንመልሰው የምንችለው በፍላጎት ሳይሆን ገፍቶ በመጣ ጫና ምክንያት በፖለቲካ ዓለሙ ለመቆየት ሰርቫይቫል ማለት ነው የግድ የተወሰኑ ለውጦችን ማድረግ ይጠይቃል። የማይለወጡ ሰዎች አይቀጥሉም። ስለዚህ ያ ቀመር ምናልባት እንዲለወጡ ሁኔታውንም እንዲያስተካክሉ ያስገድዳቸው ይሆናል።
ሁለተኛ እኔ ምናልባት በኤርትራ በኩል ለመለወጥ ያለውን ፍላጎት የበለጠ ያበረታተዋል የምለው እጅግ በጣም አደጋ ናቸው ብለው በኢትዮጵያና በኤርትራ መካከል ለተደረገው የተበላሸ ግንኙነትን ኃላፊ ናቸው ብለው ይገምቷቸው የነበሩ የቀድሞ የህወሓት አመራሮች አሁን ድሮ የነበራቸው ስልጣን የለም። ህወሓት በትግራይ ላይ ያለው ጫና በነበረበት ሊቀጥል አይችልም። እርግጠኛ ነኝ እስካሁን ድረስ እውነት የትግራይ ህዝብ ፍላጎት ሆኖ ሳይሆን ወደ ደምጠላም ህዝቡ ሌላ አማራጭ የለው በላው ላይ የተጫኑ ኃይሎች ናቸው እነሱን ተሸክሞ እንዲቀጥል ተገዷል። ያ ሁኔታ ግን አሁን ከጫንቃው ላይ በመውረድ ላይ ነው ያለው። ምንም እንኳን ህወሓት እንደ ድርጅት ሊቀጥልም እነዚህ አይነት አመራሮች ሳይሆኑ ከታች ልክ ኦፒዲዮ እንደሆነው በአዴን እንደሆነው የለውጥ ፍላጎት ያላቸው ወጣት ትግራውያን ወደ አመራሩ የሚወጡበት ካፍኖ የነበሩትን የግድ ፈንቅለው እንደሚወጡ ተስፋ አደርጋለሁ በቅርብ ጊዜ። ያ ታዲያ ለሰመረ ግንኙነት አስተዋጽኦ ያደርጋል ነው የምለው። እና ይህንን ለማጠቃለል ያህል በኤርትራ በኩል ከፍተኛ የሆነ የፖለቲካ ተግዳሮት አለ። ያ አፋኝ የሆነ ስርዓት የግድ ትንሽ መከፈት ይፈልጋል ይህንን ከኢትዮጵያ ጋር ያለውን ግንኙነትም ቢሆን ለማሳካት። ኢትዮጵያም ቢሆን ከአደጋው ወጥታለች ማለት አይደለም። ራይ ያለው አመራር ወደፊት እየወጣ ነው። ነገር ግን ሁኔታውን አስተማማኝ በሆነ መንገድ ለማዋቀር ጊዜ ይፈጃል። አሁን ፊታችን ላይ ያለውን ብሩህ ተስፋ እያየን ነው እንጂ ከኋላ ደግሞ የሚጎትቱ ብዙ ክስተቶች በቅርቡ እንደሚከሰቱ መቼም የሁላችንም ግምት ነው። አሁን እንግዲህ ይህ አመራር ያለበት ፈተና ይህንን በወቅቱ አስፈላጊውን ምላሽ እየሰጠ ይህን ደግሞ ዘላቂውን የፖለቲካ ዓላማ ወደ ዳር የማድረሱ ተግባር ላይ ነው። እና እንደ አሁኑ ጅማሮ አበረታች ነው። በኢትዮጵያ በኩል ያለውን መረጋጋትም መልካስ ይዞ እንዲሁም ከኤርትራ ጋር ያለውን ግንኙነት ወደ ተሻለ ዳር ያደርሰዋል የሚል ተስፋ ነው ያለኝ።
መልካም ፕሮፌሰር ተከስተ ደርሶ ልመለስ። በኢትዮጵያ በሚታዩት ሁኔታዎች የተነቃቁ የሚመስሉት ፕሬዚዳንት ኢሳያስ ከዚህ ከደስታ ስሜት ጋር ወደፊት የሚያራምዱ ሁኔታዎች ላይም ለውጥ ለማድረግ የሚለው እድል ወይስ ፈተና? አሁን ያሉት ሁኔታዎች ለፕሬዚዳንት ኢሳያስ ራሱ የሚከስቱት በኤርትራ ውስጥ ተጨባጭ ለውጥ እንዲመጣ ማድረግ የሚችሉትን ሁኔታ ይፈቅድላቸው ይሆን ወይ? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ይላሉ?
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔር እና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ
ራዲዮ ተክላይ አሜሪካ ራ ጋቢና ቪኦኤ
ባልደረባችን አሉላ ከበደ ከፕሮፌሰር ገብሩ ታረቀኝና ከፕሮፌሰር ተከስተ ነጋሽ ጋር ያደረገውን ውይይት በነገው ዕለት ተከታዩን ይዘን እንመለሳለን።
Crescent a mangalat
ዜማው ቴክስት በላቸውን እናመሰግናለን። ቆንጆ የተሰኘው ሙዚቃዋ ነበረ። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። በዚምባብዌ ፕሬዚዳንታዊና የምክር ቤት ምርጫዎች የሚካሄዱበት ጊዜ እየተቃረበ በመጣበት በአሁኑ ወቅት ውጥረቶች እያየሉ መጥተዋል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ አስጠንቅቋል። ቢሮው በተጨማሪም መንግስትና የፖለቲካ ፓርቲዎች በሙሉ ምርጫዎቹ በሰላማዊ መንገድ መፈጸማቸውን እንዲያረጋግጡ ተማጽኗል። ሊሳ ሽላይን በዚህም ላይ የድርጅቱ ዋና ጽህፈት ቤት ከሚገኝበት ከጄኔቫ የላከችልንን ዘገባ ደርሶናል። ሰለሞን ክፍሌ እንደሚከተለው አቀናብሮታል።
በዚምባብዌ የቀድሞው ፕሬዚደንት ሮበርት ሙጋቤ ከሰላሳ ሰባት ዓመታት በኋላ ባለፈው ህዳር ስልጣን እንዲለቁ ከተገደዱ ወዲህ የፊታችን ሰኞ ምርጫ ሲካሄድ የመጀመሪያው ይሆናል። በሙጋቤ አስተዳደር ወቅት የምርጫዎችን ውጤት ይወስኑ የነበሩ በመንግሥት የተደራጁ አመፃዎች በአሁኑ ወቅት አይታዩም። የምረጡኝ ዘመቻዎቹ የተካሄዱት በሰላም ነው። የተባበሩት መንግሥታት የሰብአዊ መብቶች ቢሮ ቃል አቀባይ ሊዝ ትሮሴል ሲናገሩ በሐራሬ ሰላማዊ የሕዝብ ስብሰባዎችና ሰልፎች ሲካሄዱ ማየት አበረታች ነው ብለዋል።
We remain concerned, however, at the increasing number of reports, particularly in some rural areas, of voter intimidation.
በተለይ በገጠሩ ግን መራጮችን ማዋከብና ማስፈራራት እንዲሁም ሰዎችን ያስገደዱ በፖለቲካ ስብሰባዎች ላይ እንዲገኙ ማድረግ መኖሩን የሚያመለክቱ ዘገባዎች በብዛት መውጣታቸው ያሳስበናል።
የሀገሪቱ ሕገ መንግሥት 270 መቀመጫዎች ባሉት ምክር ቤት ውስጥ 60 መቀመጫዎች ለሴቶች እንዲሆን ያዛል። ያም ሆኖ ግን የዓለሙ ድርጅት ቃል አቀባይ ትሮሴል ለአሜሪካ ድምፅ ሲናገሩ እንስት የፖለቲካ እጩዎች ወከባና ማስፈራራት እየደረሰባቸው ነው ብለዋል። ይህን አይነቱና ሌሎችም ተግባሮች አሁንም ሆነ ወደፊት ሊፈቀድ አይገባም። ዚምባብዌያውያን የሚያስፈልጋቸው አስተማማኝ ነጻና ከፍርሃት የጸዳ የምርጫ ሂደት ነው ሲሉም ቃል አቀባዩ አስገንዝበዋል።
ለዘገባው ሰለሞን ክፍሌ እናመሰግናለን። ወደሚቀጥለው ዘገባችን እንለፍ። ከተለያዩ የዓለማችን ሀገራት የተውጣጡ 25 ወጣት ሙዚቀኞች በካሊፎርኒያ ተገናኝተው በዚህ ወር ሊያቀርቡት ያቀዷቸውን ሙዚቃዎች በመለማመድ ላይ ይገኛሉ። በዚህ ዓመታዊ የሙዚቃ ፌስቲቫል በጣሊያንኛ ኢፓፒቲ የልብ ምት እንደማለት ነው። ይሄ ፌስቲቫል በዚህ ስም የሚታወቅ ነው። ማይክ ኦስሊቨን ያደረሰንን ዘገባ እንደሚከተለው እኔ መስታወት አረጋው አዘጋጅቸዋል። ይህ የስልጠናና የሙዚቃ ድግስ ፌስቲቫል የሚመራው የሩሲያ ተወላጅ በሆነው የሙዚቃ ኦርኬስትራ መሪና የሙዚቃ ቡድን አስተባባሪ ኤድዋርድ ሹምደር ነው። እሱ እንደሚለው ሙዚቃ በሰዎች መካከል ያለውን ርቀትና ለመግባባት ያጠባል። በዘንድሮ የሙዚቃ ፌስቲቫል ላይ አዘርባጃን፣ ካዛኪስታን፣ እስራኤልና ጣሊያንን ጨምሮ ከ19 ሀገራት የተሰባሰቡ ሙዚቀኞች ተሳትፈዋል። የሙዚቃ ኦርኬስትራው መሪ ሽምደር እንደሚለው ሙዚቀኞች በራሳቸው መንገድ ሰላምን ለማምጣት አስተዋጽኦ በማድረግ ላይ ይገኛሉ።
የየሀገራቱን ስም በተናጠል ባልጠራም በመካከላቸው ከፍተኛ ጦርነት እየተካሄደ ካሉ ሀገራት የመጡ በዚህ የሙዚቀኞች ቡድን ውስጥ ተሳትፈዋል። በጦርነት ከሚፈለጉት ሀገራት የመጡት እነዚህ ሙዚቀኞች ጎን ለጎን ተቀምጠው በጋራ አንድ ሙዚቃ ይጫወታሉ። በሙዚቃውም አማካኝነት ጓደኝነት ይመሰረታሉ።
ሽምደርና ባለቤቱ እንደ አውሮፓውያን አቆጣጠር በ1997 ዓ.ም በዓለም ታዋቂ በሆነው የቫዮሊን የሙዚቃ መሳሪያ ተጫዋችና የሙዚቃ ኦርኬስትራ መሪ ይሁዲ መንሁን ድጋፍ ነው ይህንን ዓመታዊ የሙዚቃ ፌስቲቫል የጀመረው። የሙሉ ጊዜ ሙዚቀኞችና እድሜያቸው ከ10ዎቹ መጀመሪያ እስከ 30ዎቹ አጋማሽ የሆኑ ወጣቶች ወደ ኦርኬስትራው ለመቀላቀል የተዘጋጀውን ፈተና አልፈው ነው በየዓመቱ ለዚሁ የሙዚቃ ድግስ የሚሰባሰቡት። ፒተር ሬነር የቫዮሊን ሙዚቃ መሳሪያ ተጫዋች፣ የኦርኬስትራው ምክትል መሪና የሙዚቃ ድግሱ ዋና አስተባባሪ ነው።
This group especially, it's so great that you have so many sensitive musicians and they all are very
በጅጉ የሰለጠኑ ሙዚቀኞች ጋር መስራት መቻላችን የሚደንቅ ነው። ሁሉም መሳሪያዎቻቸውን በንቃትና በትጋት የሚጫወቱ የበቃ ሙዚቃ ለማቅረብ እርስ በርስ ሐሳቦቻቸውን የሚደማመጡ ናቸው።
የቱርኩ የቪዮላ ሙዚቃ መሳሪያ ተጫዋች ካን ስኩል በካሊፎርኒያ ኦሬንጅ አውራጃ የሙዚቃ ልምምድ ላይ ይገኛል።
This is home because like when you make good music it makes you feel like your home.
የሙዚቃ መረቡ ሁሉንም በሚገባ አሰባስቦ ይዟል። ይሄ እንደ ቤታችን ነው። ጥሩ ሙዚቃ በመትሰራበት ጊዜ የሚሰማ ምቾት ልክ መኖሪያ ቤት ውስጥ ያለ ያህል ነው።
ይህ የሙዚቃ ድግስ ከሙዚቃ ዕውቀት መለዋወጥም በላይ የባህል መድረክም እንደሆነ ነው ሙዚቀኞቹ የሚናገሩት። ሩሲያዊው ሲሚዮን ፕሮሜ የቫዮሊን ሙዚቃ መሳሪያ ተጫዋች ነው።
Everyone has own opinion about music, how to play every composition and very interesting to interact.
የተለያዩ የሙዚቃ ድርሰቶችን እንዴት ብንጫወተው የተሻለ እንደሚሆን ሁሉም የየራሱን አስተያየት ይሰጣል። እርስ በርሳችን በነጻነት ራሳችንን መግለጽና ሐሳቦቻችንን አስማምተን በአንድነት ሙዚቃ መጫወታችን በጣም ያስደንቃል።
በዚህ አመት ከተለያዩ የዓለማችን ሀገራት የተሰባሰቡት እነዚህ ወጣት ሙዚቀኞች እንደ አውሮፓውያን አቆጣጠር ከ16ኛው ክፍለ ዘመን እስከ 17ኛው ክፍለ ዘመን አጋማሽ ማለትም በባሮክ ክፍለ ዘመን የነበሩ ጆሴፍ ሰባስቲያን ባህ እና ፍራንስ ሹበርት በተባሉ ታዋቂ ሙዚቀኞች የተደረሱ ረቂቅ ሙዚቃዎችንና ኮንቴምፖራሪ ሙዚክ በመባል በ19ኛው ክፍለ ዘመን አጋማሽ በቼዝ ደራሲ አንቶኒን ዲቮርክ እና ሮቪክ ሞሶርግስኪ የተደረሱ የሙዚቃ ስራዎች በአንድነት በመድረክ ለተመልካች ለማቅረብ ዝግጅታቸውን በማገባደድ ላይ ይገኛሉ። በመጨረሻ የደረሰን አንድ ዘገባ አለ። የሶማሊያው ታጣቂ ቡድን አልሻባብ በአንድ የሀገሪቱ ወታደራዊ መደብ ላይ ዛሬ ለማድረስ ቃቶት የነበረ ጥቃት መመከቱና አጥቂዎቹ እንዲሸሹ መደረጉን መንግስት አስታውቋል። ታጣቂዎቹ የመደቡን አንድ ክፍል ለጥቂት ጊዜ ተቆጣጥረው መቆየታቸውንም የባለስልጣናቱ መግለጫ ጠቁሟል። ሪፖርተራችን መሐመድ ዮሴፍ ከናይሮቢ ያጠናቀረው ዘገባ አለ። ይህንንም አሁን አነብላችኋለሁ። አልሻባብ ደቡባዊ ሶማሊያ ውስጥ በመትገኘው በታችኛው ጁባ ክፍለ ሀገር መደብ ላይ ከፈተው ጥቃት ወታደሮቻቸውን መግደሉን የመንግስቱ ተጠባባቂ ማስተዋቂያ ሚኒስቴር አዳን ኢሳቅ አሊ በቴሌቪዥን በሰጡት መግለጫ ጠቁመዋል።
ኢድንኪ አልሸባብ ማሽ መርከ ወርኩ ሶበሪ ጋሪ ቀራህ ወይ ቀፍሰን ቀይብ ከሚዳ ባርሰንጉኒ ሐሩንታ
አዳን ኢሳቅ እንደሚሉት አልሻባብ የጦር ሰፈሩን የተወሰነ አካባቢ ይዞ ነበር። ሰፈሩ ውስጥ የነበሩ ወታደሮችን እንዲያግዝ ተጨማሪ ኃይል በአካባቢው ካሉ ጣቢያዎች አሰማርተን የቡድኑን ጥቃት በተሳካ ሁኔታ መመከት ችለዋል። 6 ወታደሮች ተገድለውብናል። የኛ ኃይሎች 87 ታጣቂዎች ገድለዋል ብለዋል። አልሻባብ ጥቃቱን የከፈተው ፈንጂ የታጠቁ 2 መኪኖችን ሰፈሩ ላይ አፈንድቶ ሲሆን ከዚያም በተኩስ የታጀበ ወረራ ማካሄዱን የገለጹ የሶማሊያ ወታደራዊ ባለስልጣናት በመጀመሪያው ፍንዳታ 5 ወታደሮቻቸውን ማጣታቸውን አመልክተዋል። የአልሻባብ ቃል አቀባይ አብዱል አዚዝ አቡ ሙስአብ ለቪኦኤ በሰጠው ቃል ግን ቡድኑ የገደላቸው ወታደሮች ቁጥር ከ4 እጥፍ በላይ ከፍ አድርጎታል።
ተጋል ምድር ኮበን አልቃ ኩድ ሐመረ ሙጃሂዲንተ
በእኛ ተዋጊዎችና በወታደሮች መካከል የተካሄደው ውጊያ ብዙ የቆየ አልነበረም። ወታደሮቹ የጦር ሰፈሩን ጥለው ሲሸሹ የእኛ ተዋጊዎች ሙሉ በሙሉ ተቆጣጠሩት። ሰፈሩ ውስጥ የነበረ የጦር መሳሪያ ሁሉ ማርከን ወስደናል። 27 ወታደሮችን ገድለናል ብለዋል ሙሳብ። ሶማሊያ ውስጥ በተጠበቀ የሸሪያ ህግ የሚያስተዳድር ስርዓት የመደንገግ አላማና ግብ ያለው አልሻባብ የዓለም አቀፍ ውቅና ያለው መንግስት ከ10 ዓመታት በላይ እየወጋና በኃይል እየተገዳደረ ይገኛል። ለዘገባው ትዝታ በላቸው እናመሰግናለን። እንግዲህ የዛሬው የጋቢና ቪዮ ዝግጅታችን በዚሁ ተጠናቋል። ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ የነበር ነው እኔ መስታወት አድራጋውና ማቅቢል ያበሮ እንዲሁም ሱሌማን ነበርን። መልካም ምሽት። በነገ ጉዞ እንገናኝ።
Co kun Radio Sagale Amerikati.